ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዕለተ ረቡዕ ጥቅምት 22 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። ለምሽቱ የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም ቆንጂት ታዬ ነኝ።
በቤንሻንጉል ጉሙዝ ውስጥ የተፈጠረው ግጭት በአንድ በኩል የግለሰቦች ጸብ ነው፣ በሌላ በኩል ደግሞ የለም ብሔር ተኮር ነው የሚሉ ሐሳቦች እየተሰሙ ናቸው።
በዋነኝነት የሁለት ግለሰቦች ጸብ ነበረ። አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና የአማራ የሁለቱ ግጭት ነበረ።
የአካባቢው ነዋሪ ለቪኦኤ ከተናገሩት የቀነጨብ ነው ነው
ይህ አማራ ብሔረሰብ ላይ ያነጣጠረ ነው፣ ብሔረሰብ ተኮር ነው የሚለው ኮምፕሊትሊ ስህተት ነው።
የቤንሻንጉል ጉምዝ ክልል ቃል አቀባይ አቶ መንግስቱ ፔሶ ናቸው። እኛው ደግሞ በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
በመቶዎች የተቆጠሩ በከባዱ የታጠቁ የኢትዮጵያ ወታደሮች ድንበር አቋርጠው ሶማሊያ ገብተዋል ተብሎ ተዘግበዋል የሚለው አንዱ ሲሆን፣ አስመራ ውስጥ ትናንት የተካሄደው የተቃውሞ ሰልፍ ፖሊሶች በወሰዱት የኃይል እርምጃ ተበትኗል፣ ተኩስም እንደነበረ ተዘግቧል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በከባድ የታጠቁና በመቶዎች የሚቆጠሩ የኢትዮጵያ ወታደሮች ድንበር አቋርጠው ሶማሊያ መግባታቸው ተነግሯል። ስምሪቱ የሶማሊያ መንግስት አልሻባብ ላይ ለሚያካሄደው ጥቃት ድጋፍ ለመስጠት ነው ተብሏል። በሶማሊያ ጌዶ ክፍለ ሀገር የዶሎ ከተማ ነዋሪዎች ለቪኦኤ በሰጡት ቃል የኢቶ ተሽከርካሪዎች ትናንት ማክሰኞ ምሽት ላይ ወደ ሶማሊያ ግዛት ሲዘልቁ አይተናል ብለዋል። ስማቸው እንዳይጠቀስ የጠየቁ እማኞች ለቪኦኤ ሶማልኛ አገልግሎት በሰጡት ቃል 1000 የሚሆኑ ኢትዮጵያ ወታደሮች ሶማሊያ ገብተዋል ብለዋል። ወታደሮቹ የተሳፈሩት መትረየስ የደገኑ ተሽከርካሪዎች ላይ እንደሆነ አንደኛው ነዋሪ ገልጸዋል። የአካባቢው ኢትዮጵያ ሶማሊያ ውስጥ አልሻባብን በሚወጋው የአፍሪካ ህብረት ኃይል አሚሶም ውስጥ የተሰማሩ በሺዎች የሚቆጠሩ ወታደሮች እንዳሏት ይታወቃል። ቪኦኤ ያነጋገራቸው የሶማሊያዊቱ ጌዶ ክፍለ ሀገር ባለስልጣናት አዲስ የኢትዮጵያ ወታደራዊ እንቅስቃሴ መኖሩን አረጋግጠዋል። የጌዶ ክፍለ ሀገር ምክትል ገዢ መሐመድ ሁሴን አልቃዲ ኢትዮጵያ ቀደም ብሎም አሚሶም ውስጥ ያሰማራቻቸው ወታደሮች አሏት። የአሁን እንቅስቃሴ ግን የሶማሊያ ፕሬዚደንት በአልሻባብ ታጣቂዎች ላይ ስፋት ያለው ጥቃት እንዲካሄድ ባደረጉት ጥሪ መሰረት እየተካሄደ ወይም እየተወሰደ ያለ ነው ብለዋል። የአካባቢው ነዋሪዎች የአሚሶም አባላት ያልሆኑ የኢትዮጵያ ወታደሮች ባለፈው የአውሮፓ 2016 ዓ.ም ከሶማሊያ ከወጡበትና ነውጠኞች ያንሰራራሉ፣ የአፍሪካ ህብረትም ሶማሊያን ለማረጋጋት የያዘው ጥረት ይደናቀፋል የሚል ስጋት ከደቀነ ወዲህ አሁን በታየው ግዙፍ ቁጥር የገቡበት ጊዜ የለም፣ እስከ ትናንት ማለት ነው። የኢትዮጵያ ወታደሮች ሶማሊያ መዝመት ዜና የተሰማው የተለያዩ እማኞችና የሶማሊያ መንግስት ባሉት መሰረት የሶማሊያ መንግስት ወታደሮችና የአፍሪካ ህብረት አጋሮቻቸው በአልሻባብ ላይ መጠነ ሰፊ ጥቃት ለማካሄድ እየተዘጋጁ ባሉበት ወቅት ነው።
ትናንት ማክሰኞ አስመራ ውስጥ የተካሄደው የተቃውሞ ሰልፍ የመንግስቱ ኃይሎች በወሰዱት የኃይል እርምጃ መበተኑ ተገልጿል። ተኩስም እንደነበረ ነው የተዘገበው። ስለ ተቃውሞ ሰልፉና ስለ ተኩሶቹ ሪፖርት እንደደረሰው የገለጸው የዩናይትድ ስቴትስ ኤምባሲ አሜሪካውያን ወደ አካባቢው ከመሄድ በመቆጠብ ጥንቃቄ እንዲያደርጉ መክሯል። የተኩሱ ምንጭ ከወዴት እንደሆነ ግን አልታወቀም። በፌስቡክና በትዊተር በተለቀቁና ዩቱብ ላይ በተለጠፉ በርካታ ቪዲዮዎች መሰረት በርካታ ሰልፈኞች የመሀል አስመራን ጎዳናዎች ጥለው በሩጫ ሲሸሹ ይታያሉ። የተኩስ ድምጽም ይሰማል። ያልተረጋገጡ ዘገባዎች ባሉት መሰረት የተቃውሞ ሰልፉ የጀመረው አብዛኛዎቹ ነዋሪዎች ሙስሊሞች በሆኑበት አህሪያ በሚባል የአስመራ ቀበሌ ነው። አስመራ ውስጥ የሚገኘው ዲያ አልኢስላሚያ የተባለ ትምህርት ቤት ስርዓተ ትምህርቱን እንዲቀይር ከመንግስት ትዕዛዝ እንደተሰጠውና ሀጂ ሙሳ መሐመድ ኑር የተባሉ አረጋዊ አባሉን ጨምሮ የትምህርት ቤቱ ቦርድ እምቢ ባለቱና አንዳንዶች መታሰራቸውን awate.com የተባለው የኤርትራ መንግስትና ፖሊሲዎቹን የሚቃወም ድረገጽ ዘግቧል። ተማሪዎቹንና ሌሎችን የቦርድውን እርምጃዎች የሚደግፉትን የተቃውሞ ሰልፍ እንዲያደርጉ ያነሳሳቸውም የሰዎቹ መታሰር መሆኑን ነው ዜናው አክሎ ያስታወቀው። ፓሪስ የሚገኘው በውጭ ሀገር ያሉ ኤርትራውያን ጋዜጠኞች የሚያካሂዱት የራዲዮ ጣቢያ ራዲዮ አሬና በስተላለፈው ዘገባ ደግሞ የሀገሪቱ መንግስት ትምህርት ቤቱን እንዲዘጋ ማዘዙን ተከትሎ ከ100 በላይ ተማሪዎች ሰልፍ አካሂደዋል። በአንድ ሰዓት ጊዜ ውስጥ ሰልፉ በተጀመረ ማለት ነው ዱላና ጠመንጃ የታጠቁ የመንግስት ኃይሎች ደርሰው በትነውታል ብሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባወጡት ጽሑፍ የተቃውሞ ሰልፎቹን ጥቅስ በአንድ ትምህርት ቤት የተካሄደና ካለ ምንም ጉዳት የተበተነ ለሰበር ዜናነት የማይመጥን ሲሉ አጣጥለውታል። ይበዚህ እንዳለ ካስመራ ከተማ ያነጋገርናቸው ነዋሪዎችና ሁኔታውን ከውጪ በቅርበት የሚከታተሉ ከሰልፉ በተያያዘ የሞተም ይሁን የቆሰለ ሰው ስለመኖሩ የሰማነው ነገር የለም ብለዋል። በርካታ ሰዎች እየታሰሩ መሆኑን ግን ሰምተናል ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኒውዮርክ ከተማ ውስጥ አንድ መለስተኛ የጭነት ተሽከርካሪ ተከራይቶ ይዞ የነበረ ሰው ብዛት ያላቸው ቢስክሌት የሚነዱ ሰዎች በሚመላለሱበት መንገድ ላይ በፍጥነት እየነዳ ገጭቶ ቢያንስ 8 ሰዎችን በገደለበትና ሌሎች ብዙዎችን ባቆሰለበት ማግስት ዛሬ የከተማይቱ ፖሊሶች ከፍተኛ ጥበቃ እያደረጉ ናቸው። ሪፖርተራችን ማይክል ብራውን ያጠናቀረው ዘገባ አለ አዳነች ሳይት አቀርባለች።
ተጠርጣሪው ሰው ሳይፉሎ ሳይፎፍ የተባለ ከኡዝቤክስታን የፈለሰ 29 ዓመት ዕድሜ መሆኑን ፖሊሶች መግለጻቸውን የዜና ዘገባዎች ጠቅሰዋል። ሰውየው 2 የውሸት ጠመንጃዎችን ይዞ ከመኪና በወጣበት ወቅት በፖሊስ ተኩስ ተመቶ ቆስሏል። ተጠርጣሪው በሆስፒታል እየታከመ ሲሆን ፖሊሶች ለሊቱን ሙሉ ሰዎችን ለማጥቃት ከተጠቀመበት ትልቅ መኪና ማስረጃ ሲሰበስቡ አድረዋል። ኒውጀርዚ ከተማ ውስጥ ትልቁን መኪና በተከራየበት ሆም ዲፖ በተባለ የህንፃ መሳሪያዎች የሚሸጡበት መደብር መኪና ማቆሚያ ላይ ያለችው የተጠርጣሪው ናት የተባለችው መኪና በፖሊሶች ተከባለች። ናዛር ኦዳ የተባለ መስጊድ ውስጥ የነበረ ሰው ስለ ተጠርጣሪው ማንነት ገልጿል።
He lives here for 3 months and obviously like you have asked a lot of people here.
ለሶስት ወራት ያህል እዚህ ሲኖር ቆይቷል። ብዙ ሰዎችን ብጠይቅ የሚያውቀው ሰው አይኖርም። ይህ የግል ሁኔታ ነው። መጥፎ ተግባር ነው የፈጸመው የሚል ስሜት አለኝ። የእስላም እምነት ሰዎችን እንድንገድል አስተምሮን አያውቅም።
ኒውዮርክ ከተማ ውስጥ የተከበረው አመታዊ የሃሎዊን ሰልፍ ከፍተኛ ጥበቃ ተደርጎለት በሰላም አልፏል። የተፈጸመው ጥቃት በሰፊው የተጠነሰሰ ሴራ አካል መሆኑን የሚያሳይ ማስረጃ እንደሌለ ባለስልጣኖች ገልጸዋል። ይሁንና ከፍተኛ ጥበቃ መደረጉ ይቀጥላል። የኒውዮርክ ከተማ አስተዳዳሪ አንድሪው ኮሞ ፖሊሶች ከፍተኛ ጥበቃ ማድረጋቸው እንደሚቀጥል ገልጸዋል።
በአይሮፕላን ማረፊያዎች ከመሬት በታች ባሉት ታነሎች ታያቸዋላችሁ። ተጨማሪ አደጋ መኖሩን የሚያመለክት ማስረጃ ስላለ ሳይሆን ለጥንቃቄ ሲባል ነው ጥበቃ የሚደረገው።
ጥቃቱ ከተፈጸመ በኋላ ፕሬዝደንት ዶናልድ ትራምፕ እስላማዊ መንግስት ነኝ የሚለው ቡድን በመካከለኛው ምስራቅና በሌሎችም ቦታዎች ከተሸነፈ በኋላ እንዲያቆጠቁት መፍቀድ የለብንም ሲሉ በትዊተር መልእክት አስተላልፈዋል። የህግ አስከባሪ ምንጮች ለሚዲያ በገለጹት መሰረት ተጠርጣሪው ለ7 ዓመታት ያህል በዩናይትድ ስቴትስ ሲኖር ቆይቷል። ዩናይትድ ስቴትስ ከመግባቱ በፊትም ሆነ ከዚያ በኋላ የት እንደነበረ እየመረመሩ ናቸው።
በተዛመደ ዜና ፕሬዝዳንት ዶናልድ ትራምፕ ዛሬ ጧት በትዊተር መልእክታቸው ትናንትና በኒውዮርክ ማንሃተን ላይ 8 ሰዎችን ገጭቶ የገደለው ይኸው የኡዝቤኩ አጥቂ ወደ ዩናይትድ ስቴትስ የገባው በዲቪ ማለትም ዳይቨርሲቲ ሎተሪ ቪዛ አማካይነት መሆኑን ተናግረዋል። ለወደፊቶቹ አሜሪካውያን በተለይም ዩናይትድ ስቴትስ ውስጥ ዘመድ አለያም በተሰብ ለሌላቸው በስራ ቀጥሮ የሚያመጣቸው ወይም ስደተኞች ላልሆኑ የውጭ ዜጎች ብቸኛው አማራጭ ይኸው ዲቪ ሎተሪ ነው። እድሉን ለማግኘት የሚያስፈልገውም የሁለተኛ ደረጃ ዲፕሎማ አለያም የጥቂት ዓመታት የሥራ ልምድ ነው። የውጭ ጉዳይ ሚኒስቴር እንዳስታወቀው ግን የቪዛ መረጃ በዩናይትድ ስቴትስ ሕግ መሰረት ሁሌም ሚስጥር ነው። በዚሁ የነበረን ዜና ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 22 2010 ዓመተ ምህረት ምሽት ፕሮግራም ነው።
ከቀይ ሽብር ጋር በተያያዘ ክስ ተመስርቶባቸው በአንድ የሄግ ውስጥ በሚገኝ የሆላንድ ፍርድ ቤት ጉዳያቸው መታየት የጀመረው የ63 ዓመቱ አቶ እሸቱ አለሙ ዶሴ እማኞች ነገ ምስክርነት ይሰጣሉ።
እንግዲህ በአጋጣሚ የእኛን ቤተሰብም የሚያውቅ ሰው እዛ ኔዘርላንድ ሰዓት እሸቱ ከታየ በኋላ ለእነኚህ ለመርማሪዎቹ እኔን የጠቆመው ሰው ነበር። ከዛ አካባቢ ማን እንደሆነ አላውቅም። እነ መርማሪዎቹ ቀጥታ ከዛ ወደ ዋሽንግተን ዲሲ መጥተው ኮንታክት ያደረጉኝ እኔ ካገኘኋቸው በኋላ ከወንድሜ ጋር ታስረው የነበሩ አንዳንድ ሰዎች እዚህ አካባቢ ነበሩ የማውቃቸው፣ እነሱን ጠቆምኳቸው። እንግዲህ ላለፈው 3-4 ዓመት እየተመላለሱ ያው ምርመራውን ሲያካሂዱ ነበር።
ከእማኞች አንዱ ናቸው የሰማችኋቸው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
በቤንሻንጉል ጉሙዝ ክልል የተፈጠረው ግጭት ምክንያት ወይም መነሻው በሁለት ግለሰቦች መካከል የነበረ የግል ቂምና በቀል ቢሆንም ግጭቱን ተከትሎ ግን ብሔር ተኮር የሆነ ጥቃት ተፈጽሟል ሲሉ በአካባቢው የሚገኙ ነዋሪዎች ገልጸዋል። ወጣቶች አሰቃቂ በሆነ መልኩ ተገድለዋል ብለዋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ በበኩላቸው ግድያው የተፈጸመው በደም ፍላት በመሆኑ አሳዛኝ ድርጊት ነው፣ ነገር ግን ጥቃቱ በፍጹም በአንድ ብሔር ላይ ያተኮረ አይደለም ብለዋል። ጽዮን ግርማ ተጨማሪ አላት።
ያለፈው ሳምንት ሐሙስ ጥቅምት 16 2010 ዓ.ም ተመረተ ለሊት በቤንሻንጉል ጉምዝ በከማሽ ዞን በሎዴጋንፎይ ወረዳ በሎዴዳሳ ቀበሌ ውስጥ በሁለት ግለሰቦች ጠብ ምክንያት በተቀሰቀሰ ግጭት የበርካቶች ሕይወት መጥፋቱና ንብረት መውደሙ ሲዘገብ ቆይቷል። የአካባቢው ነዋሪ ከዚህ ግጭት በኋላ በብሔር ላይ የተነጣጠረ ጥቃት ተፈጽሟል ሲሉ፣ የክልሉ መንግስት ጥቃቱ ብሔር ተኮር አልነበረም ሲሉ ይከራከራሉ። ስማቸውን ብንጠቅስ ችግር እንደሚገጥማቸው የነገሩን የአካባቢው ነዋሪ እኔ በቦታው ነበርኩ፣ ሁኔታውን ተመልክቻለሁ፣ የሟቾችን አስክሬን ቆጥሬያለሁ ይላሉ።
የተፈጠረው ነገር በዋነኝነት የሁለት ግለሰቦች ጠብ ነበረ። አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና የአማራ የሁለቱ ግጭት ነበረ። ከዛ አልፎ ያው ሰውየው አጋጣሚ ቀን ሰራተኞቹ ሲደበድቡበትና ወደ ቤቱ ሲሄዱ በቃ ምላክ በሚልበት ሰዓት ተጣልቶ አንድ ሰው መጣ። ከዛ በኋላ ያ ሰው ተመቶ ወደ አመራሮች ተደውሎ ሰውየው ወደ ቀርብ ተደረገ። ከዛ በኋላ ልጅ ወደ ሐኪም ቤት መጥቶ የማይተርፍበት ነገር ሲፈጸም ሲሞት ወደ ቤተሰቦቹ ተመለሰ። ከዛ በኋላ ነው እንግዲህ ገጠመኞቹ ተረስተው ወደ ዘረኝነት ተቀስቅሶ ሁሉ ውድመት የደረሱ ማለት ነው። ሲጀመር ይሄ ጉዳይ በጣም የሚጎላው ነዋሪው ህብረተሰብ ላይ አልነበረም፣ አመራር ላይ ነው። በቃ የአመለካከት ችግር ላይ ነው ይሄ ነገር የሚባባሰው። እና
እኚህ ግለሰብም የክልሉ መንግስትም እንደሚለው ሟች የአስረኛ ክፍል ተማሪ የጉምዝ ተወላጅ ነበር። በማግስቱ አርብ ጠዋት በ17/2010 ማለት ነው ቤተሰቦቹ ለሟች ቀብር በመሄድ ላይ ያሉ ሌላ ግጭት ተቀሰቀሰ። በዚህም የክልሉ መንግስት የሞቱት ሰዎች ቁጥር 8 ነው ሲል ነዋሪው ቁጥሩን ከፍ ያደርጉታል።
ከዛ በኋላ ጉዳዩ የብሔር ሆነ። ያው የአማራ ተወላጆች ወይም አገው የሚባሉ ሰዎች ጭፍጨፋ ይደረ እንግዲህ በተጨባጭ ትናንትና 10 ሰዎች ተፈልገው ተገኝተው ነበረ። 10 ሰዎች 5ቱ እዛው ቦታው ላይ የተገደሉ ሲሆን 2ቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት። ትናንትና ቀብር ላይ የዋለው 10 ሰው ነው። ከ10 ሰው 9 ይዘው ሲቀበሩ አንዱ በዘመዶቹ ምክንያት ወደ አማራ ክልል ይሄዳል ተብሎ ውዝግብ ላይ ነበረ። እንግዲህ ሰዎቹ ከሞቱ በ3ኛ ቀናቸው ያው ሬሳ ማያልፍም ተብሎ ትናንትና 9 ሰዓት አካባቢ ነው በስንት ጭቅጭቅ እንዲያልፍ የተደረገው። ከዛም አልፎ ልዩ ኃይሎቹ ተኩሰው ምን ብለው ያሁሉ ነገር አልፎ ነው ሬሳው ያለፈው። እንግዲህ የሞተውን ሰው እንኳን ለማሳለፍ ከባድ ነበረ። ሬሳ የሞቱትን ሬሳዎች በወቅቱ ለማንሳት ከባድ ነበረ እና በጣም የደረሰው በደል በጣም እጅግ የሚያሳዝን። ሬሳው አያልፍም ሲባል ቤተ ዘመዶቹ ወይም ከሀገር ቤት የመጡ ዘመዶቹ በግድ እኛም መሞት አለብን ያለ ዘይዘ እናልፋለን ብለው ቢባሉበት ሰዓት ይዘው ሲያልፉ 520 ሰው ነበር ሬሳውን ይዞ የሄድንና ኦሮሚያ ክልል ውስጥ ከገባን በኋላ ተቀብለውን መኪና ጠርተው ሬሳ ጭነውልን እኛን ማረፊያ ሰጠውን። አድረን የወረደው ፖሊስ አዛዥ ተጠርቶ እኛን ተረክቦ ወደ ቦታ እንደሚመልስና እንከን እንዳይደርስብን አነጋግረውት እንደ ስብሰባ አድርገው የተሸኘንበት ነው ትላለች።
ነዋሪው በግጭቱ ወቅት ግድያ የተፈጸመው በአሰቃቂ ሁኔታ እንደሆነ በዝርዝር ያስረዳሉ። እርሳቸው እንደሚሉት ጥቃቱን ሲፈጽሙ የነበሩት የሀገሬው ተወላጅ ወጣቶች ሲሆኑ የሚከላከሉትም የሀገሬው ተወላጆች ነበሩ ይላሉ። ግን ሁኔታውን መልሶ ለማሰብ የሚከብድ ዘግናኝ ነበር ብለዋል።
አዎ ከባድ ነው። አሁንም ቢሆን የሚታየው ነገር በጣም ያንጃበበና ከባድ ነገር ነው። ማለት አሁን በዋናነት ማን እንዳጠፋ እየታወቀ እርምጃው እንኳን እስካሁን እየተወሰደ አይደለም።
አሁን ሰው የት ነው ያለው?
ያው ሙቷል የሚባል አለ፣ ሩጦ ጠፋ የሚባል አለ፣ እንዲሁ በአጋጣሚ ሀገር የለቀቀ ወደ ኦሮሚያ የገባ አለ፣ እዚህ ወረዳ ላይ መጡ የተቀመጠ አለ። የት እንደሆነም እስካሁን ይታወቅ።
እዛ ቀበሌ ላይ ያለው ማለት ነው?
ቀበሌ ላይ ያለ ሰው ተበትናል። ልጆቹ ትቶ፣ ሚስቱ ትቶ፣ ንብረት ሀብቱ ቤቱ ትቶ በዛው የሞት አለ፣ በዛው ሩጦ እንዲሁ ሂዶ የቀረ አለ። ዝሮ ዝሮ ያው የእኛ የአማራ ብሔረሰብ ሲፈጠር የተረገመ ነው መሰለኝ ነው በየጊዜው ነው።
የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ በበኩላቸው የብሔር ጥቃት ተፈጽሟል ሊባል አይችልም ብለዋል።
እንደ ክልል መንግስትም ሆነ አጠቃላይ የአካባቢውን ማህበረሰብ ስናወያይ ጥቃቱ ሲደርስ የአማራ ብሔረሰብ ላይ ያነጣጠረ ነው፣ ብሔረሰብ ተኮር ነው የሚለው ኮምፕሊትሊ ስህተት ነው። ነገር ግን ግለሰቦቹ የሁለቱ ብሔረሰብ ተወላጆች እስከመሆናቸው ድረስ የሟች ቤተሰብ እና ወጣቶቹ በደም ፍላስ ተነሳስቶ ጥቃት ሲፈጽሙ ሌላው ብሔረሰብ ላይ የፈጸሙት በመሆኑ እና መከላከል ሂደት ውስጥ ደግሞ የጉን ብሔረሰቦችን አብረው ጸጥታ ኃይሉ ጋር ራሱ የመከላከል ስራም ሲሰሩ ነበረ። ይሄ ማለት የብሔረሰቦች ግጭት እንዳልሆነ የሚያሳይ ነገር ነው። የጉም ብሔረሰብ ተወላጆችም አብረው የጥቃቱ ሰለባ ነበሩ ማለት ነው፣ በደም ፍላስ የተነሳሱ ሰዎች። ስለዚህ ኮምፕሊት ጋር አጠቃላይ የፖለቲካዊ አንደምታም የለውም፣ የብሔረሰብ ግጭትም አይደለም። ተጎጂ ቤተሰቦች ወይም የሟች ቤተሰቦች ሌሎች ብሔረሰቦች ላይ ያደረጉት ጥቃት ነው። በእርግጥ ትክክል ነው ግጭቱ። ያም ሆኖ ግን ቁጥጥሩ እስከሚገባ ድረስ ራሱ የሁለቱም ብሔረሰብ ተወላጆች እርስ በርሳቸው እየተደጋገፉ ነው ግጭቱን ሲከላከሉ የነበሩት።
ያነጋገርናቸው ነዋሪ የአማራ ክልል መንግስት ተወካዮች፣ የብአዴን ጽህፈት ቤት የክልሉ ተወካይና የክልሉ መንግስት ከጥቃቱ የተረፉ ነዋሪዎች ጋር ውይይት እየተደረገ መሆኑን ጠቁመው ነገር ግን አሁንም ስጋት ላይ ነን ብለዋል። አቶ መንግስቱ ፔሶ በበኩላቸው ክልሉ ሁሉንም ሰው በእኩል የሚመለከት ነው ብለዋል።
ይሄ ግለሰቦች መካከል የተፈጠረ ግጭት እንጂ አንድ ብሔረሰብ ሌላ አካባቢ ሂዶ የመኖር ህልውናውን አደጋ ላይ የሚጥል ነው ብሎ መውሰድ አይቻልም። ምክንያቱም እኛ ክልል ውስጥ አብዛኛዎች ወረዳዎች ላይ ሁሉም የኢትዮጵያ ብሔር ብሔረሰቦች አብሮ ተቻችሎ ተከባብሮ በሰላም የሚኖሩበት ለዘመናት የቆየ እሴታችን ነው። ይሄ ምንም አይነት ብሔረሰቦች መካከል የሚፈጥረው ምንም አይነት ብሽታም አይኖርም፣ ሊኖርም አይችልም።
በኢትዮጵያ ውስጥ የተቃውሞ እንቅስቃሴ ሲካሄድ በተለያዩ አካባቢዎች የድንበርና የብሔር መልክ ያላቸው ግጭቶች ይፈጠራሉ። ከቅርብ ጊዜ ወዲህ ደግሞ እንዲህ ያሉ ግጭቶች በተደጋጋሚ በመሰማት ላይ ይገኛሉ። ከግጭቱ በኋላ ከአደጋው የተረፉትን ወይም ደግሞ ጥቃት የተፈጸመባቸውን አብዛኞቹን ነዋሪዎች ስናነጋግራቸው እንዲህ ያለ ነገር ገጥሞን አያውቅም፣ የተጋባን የተዋለድን አብረን የኖርን ህዝቦች ነን የሚል ምላሽ ይሰጣሉ። የክልሉ መንግስታትም ሲጠየቁ ተመሳሳይ ምላሽ ይሰጣሉ። ታዲያ እንዲህ ያሉ ግጭቶች ለምን መበራከት ጀመሩ? በስፋት መዳሰስ ያለበት ጥያቄ ነው። ባለፈው ሳምንት በዚህ ጉዳይ ላይ ያነጋገርናቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹና የአረና ትግራይ የቀድሞ አመራር አቶ ገብሩ አስራት የኢትዮጵያ ህዝብ እርስ በርሱ ከሚያጋጨው ነገር ከፍተኛ ጥንቃቄ ሊያደርግ ይገባል በሚል መምከራቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም እንዳልተፈቱ ታወቀ። በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የተሰጠው ትዕዛዝ በበላይ ፍርድ ቤት እንደታገደ ተሰምቷል። አቶ በቀለ በጉዳዩ ላይ ለመከራከር ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለህዳር 14 ቀን እንዲቀርቡ መታዘዛቸው ታውቋል። መለስካቸው አመሃ ዝርዝሩ ልኳል።
አቶ በቀለ ገርባ በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከትናንት በስቲያ የተሰጠው ትዕዛዝ አቃቤ ሕግ ባቀረበው አቤቱታ መሰረት በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መታገዱን የታሳሪው ልጅ ወይዘሪት ቦንቱ በቀለ ለቪኦኤ ገለጸች። እንደተለመደው ወደ ቅሊንጦ ማረሚያ ቤት አባቷን ለመጠየቅ በጠዋት የሄደችው ወይዘሪት ቦንቱ ለጊዜው እንዳላገኘቻቸው ወደ ጽህፈት ቤትም ተጠርተው እንደሄዱና ከባለሥልጣናቱ ጋር እየተነጋገሩ መሆናቸው ተነግሯታል። በመጨረሻም መጥተው የሆነውን እንዳስረዷት ገልጻለች።
እየጠበኩኝ መጣና ለህዳር 14 ቀጠሮ ተሰጠ፣ አሁን አትወጣም አሉኝ አለ።
ለህዳር 14 ቀን ቀጠሮ የሰጠው አካል ማን ነው ነግረውሻል?
ለሰበር ሰሚ ችሎት አቃቤ ሕግ አቤቱታ ስላቀረበ ነው።
እና እስከዛ ድረስ የግድ መቆየት አለበት፣ ይሄ ተፈጻሚነት የለውም ነው የተባልሽው?
እስከ ህዳር 14 እዛው ማረሚያ ቤት ይቆይና ክርክር ይደረጋል ነው የሰማሁት።
ከእናንተ መካከል ከጠበቆች መካከል ይህን ነገር የሰማለ?
በጣም የሚገርመው ነገር እሱ ነው። ከቤተሰብም ወይም ጠበቃ ተጠርቶ ወይ ባለጉዳዩ በቀለ ገርባ ተጠርቶ ፍርድ ቤት የተነገረን ነገር የለም። የሰማነው ከማረሚያ ቤት ነው። እኔ እንደ ሌላ ጊዜ እንደማደርገው ልጠይቀው ሲሄድ ነው የሰማሁት ከማረሚያ ቤት።
እነሱም ትዕዛዙን ያመጡት ከዛ ነው ማለት ነው? እነሱ እንደሚሉት ማለት ነው። እንግዲህ
ከየት እንዳመጡት እንግዲህ የምናውቀው ነገር የለም። እኛ ትላንትና ወረቀት ተሰጠን ለፌዴራሉ ከፍተኛ ፍርድ ቤት ለ19ኛ ወንጀል ችሎት ወረቀት አስገቡና ከዛ የትኛው መዝገብ ቁጥር ልክ እንደሆነ እነሱ መልስ ይስጡን የሚል ወረቀት ነው የተሰጠን። እና ወረቀቱም መብራት ጠፋ እና የተለያየ ምክንያት እየተሰጠ ቆየ እና 9 ሰዓት አካባቢ ወረቀቱ ተሰጠን። በዛ ሰዓት ደግሞ ፍርድ ቤት ልንደርስ አንችልም። ከቅሊንጦ ማረሚያ ቤት ልደታ ፍርድ ቤት ልንደርስ አንችልም። ዛሬ ጠዋት ስንመጣ ደግሞ ይህ ነገር ተነገረን።
ከአቶ በቀለ ገርባ ጠበቆች ለአንዱ ለአቶ አማ መኮንን ተመሳሳይ ጥያቄ አቅርቤላቸው ነበረ።
እኛ ጠበቆችም ሆነ አቶ በቀለ አልተገኙም። አንድ ነገሩ በዚህ ደረጃ በሚታይ አቤቱታ ላይ ያስቀርባል እስከሚባል ድረስ ያው አቤቱታ ያቀረበው አካል ብቻ ነው የሚቀርበው። ስለዚህ ይህን የሰማነው እንግዲህ ከማረሚያ ቤት ነው። ግን እንደዚህም ሆነ እስካሁን ድረስ ለአቶ በቀለም ሆነ ለእኛ ለጠበቆቹ በእጃችን የደረሰ ምንም አይነት የፍርድ ቤት ትዕዛዝ የለም።
በዚህ መሀል ታዲያ ለእሳቸው ብቻ ስለተነገረ ማረሚያ ቤት የሚቆዩት እንጂ የታወቀ ነገር የለም ማለት ነው?
እውነት ነው። በይፋ ለአቶ በቀለም ሆነ በጽሁፍ የደረሳቸው መጥሪያ የለም እስከዛሬ እኛ እስካናገርናቸው ጊዜ ድረስ። በሌላ መንገድ ያው እኛ ጠበቆች መሆናችን ይታወቃል። እንዳቶ በቀለ ለእኛም የደረሰን ነገር የለም። የማረሚያ ቤቱ ኃላፊዎች ለአቶ በቀለና ለስራ ባልደረባዬ ለአቶ አብዱል ጀበር እና ለቤተሰቦቻቸው በቃል የነገሩት መረጃ ብቻ ነው ያለው። ግን በእኛም በኩል እንገምታለን በዚህ መልክ ሰበር ሰሚ ችሎት ጉዳዩ ቀርቦ ምናልባት እግድ ተሰጥቶ የሚለውን ነገር እኛም ጠንካራ ግምት አለን። ያው እንደዚህ የምንለው በእጃችን የደረሰ ስላልሆነ ነው።
ለምን ነው ግምት የወሰዳችሁት? ጠንካራ ግምት የወሰዳችሁት? ምክንያቱም እንግዲህ መፈታት ነበረባቸው ከዛሬ 2 ቀን በፊት። እንዲህ ሰውዬ እስከ ዛሬ ቆይቷል። በዚህ ጊዜ ውስጥ እንዴት ሊሳካ ይችላል ይሄ ነገር?
እውነት ነው። ባለፈውም እንደገለጽ ነው ጠቅላይ ፍርድ ቤቱ በጣም ዝርዝርና አስተማሪ ሊባል በሚችል በእኛ እምነት ውሳኔ አቶ በቀለ በዋስ እንዲወጡ ወስኗል። ያ ውሳኔ በእለቱ መፈጸም ይችል ነበር፣ ይገባም ነበር። በእለቱ ባይፈጸም ትላንት መፈጸም ነበረበት። በእነዚህ በሁለት ቀን ሁሉ በፍጹም አጥጋቢ ያልሆኑ ምክንያቶች እየተሰጡ ሳይፈታ እስከ ዛሬ ቆይቷል። በዚህ መሀል እንግዲህ አቃቤ ሕግ ሰበር አቤቱታ ሊያቀርብ ይችላል፣ አቅርቧል ብለንም እንገምታለን። በዛው ፍጥነት ደግሞ እንግዲህ የሰበር ሰሚ ችሎቱ የአቃቤ ሕግን አቤቱታ ተመልክቶ ጉዳዩ ለሰበር ያስቀርባል በማለት የጠቅላይ ፍርድ ቤቱን ውሳኔ አግዶታል ብለን ነው የምንገምተው። ምናልባት የማረሚያ ቤቱም ኃላፊዎች በዚህ ደረጃ የተረጋገጠ ነገር በእጃቸው ባይኖር ይህንን የፍርድ ቤት ስም አንስተው በዚህ መልክ መልስ ሰጥተው ጠበቃውንም ሆነ ቤተሰቦችን ያሰናብታሉ ብለን አንገምትም። ለዚህ ነው ጠንካራ ግምት አለን ያል ነው።
ከ2 ዓመት በፊት ሲሆን እንደዚህ አንድ ተመሳሳይ ውሳኔ በከፍተኛ ፍርድ ቤት ተወስኖ ጠቅላይ ፍርድ ቤት ግባኝ ሰሚ ችሎት ደግሞ ያን ውሳኔ አግዶ እንደገና ተከራክራችሁ በሰበር ሰሚ ችሎት አቅርባችሁ አቤቱታ ሰበር ሰሚ ችሎት ውሳኔ ለእናንተ እንደወሰነ ትዝ ይለኛል። ከዚህ ጋር ተመሳሳይነት የለውም ወይ?
አሁን እዚህ ከዚህ ጋር ተመሳሳይ የሚያደርገው ጉዳዩ በተለየ ሁኔታ የተፋጠነ መሆኑ ነው። አንድ ጉዳይ ተፋጥኖ መወሰኑ በራሱ ችግር የለውም በእኛ በኩል። ግን ለሁሉም ጉዳይ በዚህ መልክ እንዲሆን ነው በሁሉም ጉዳይ እንደዚህ የተፋጠነ መሆን አለበት። ለማንኛውም አሁን ባለን መረጃ የሰበር ሰሚ ችሎቱ እና አቶ በቀለ ለህዳር 14 ቀርበው በአቃቤ ሕግ አቤቱታ የሰበር አቤቱታ ላይ መልስ እንዲሰጡ መቀጠሩን ሰምተናል። ስለዚህ በእኛ በኩል ከዚህ በኋላ በዛ ክርክር መሳተፍ ይጠቅማል አይጠቅም የሚለውን ከአቶ በቀለና ከሌላ የስራ ባልደረባ ከአቶ አብዱል ጀባር ጋር ተነጋግረን የምንወስነው ይሆናል።
ወይዘሪት ቦንቱ በቀለን ተሰጥቷል በተባለው የእግድ ውሳኔ አባቷ ምን እንደተሰማቸው አካፍሏት እንደሆነም ጠይቄያታለሁ።
በቀለ ምንም አንደኛም የጠበቅነው ነገር ነው እሱም ብሏል። እኔ ከቤተሰብ እስክቀላቀል ድረስ እኔ ራሴ አላመንኳቸውም ነበረ ነበር እዛም ሲወሰን። ከዛ ግን በሚዲያ ሲነገር በራሳቸው የዜና አገልግሎት ተናግረዋል እና ብዬ አመንኩኝ። በመጨረሻ ማታ 2 ሰዓት ላይ ዜና ስሰማ አመንኩኝ አለ። ከዛ በኋላ ደግሞ ማንቋተት ሲጀምሩ ድጋሚ የሆነ ነገር ቢኖር ነው አልኩኝ አለ።
አንቺስ በግልሽ ምን ሰማሽ ቦንቱ?
እንደ ቤተሰብ እኔ ልጁ ነኝ። በጣም አባቴ ነው። ከእኔ ርቆ ማረሚያ ቤት ነው ያለው። ከቤተሰቡ ጋር አይደለም። በየዕለቱ በየቀኑ እንሰጋለን። ምክንያቱም ከኛ ጋር ስላልሆነ እንፈራለን። ምንም የሚገመት ነገር አይደለም እዚህ ሀገር የሚፈጸመው ነገር። ስለዚህ እንፈራለን። ቢፈታም ቅጣቱን እንደሚጠብቀው እናውቃለን። ግን ትንሽም ቢሆን ያረጋጋን ነበር። ከቤተሰቡ ጋር መሆኑ፣ ከልጆቹ ከባለቤቱ ጋር መሆኑ ያረጋጋን ነበር። አሁን ግን ያም ውሳኔ የሚሰጠው ማን እንደሆነ አናውቅም፣ የሚሽረው ማን እንደሆነ አናውቅም። በተጨባጭ ያየነው ነው ይሄ።
በጣም አመሰግናለሁ ወንቱ ስለተወብረሽ።
እኔም አመሰግናለሁ አቶ መለስካቸው።
መለስካቸውን አመሰግናለሁ ለዘገባው። ወደ ተከታዩ ዘገባ እናልፋለን። የኦሮምኛይቱን ድምፃዊት ሴና ሶሎሞንን ጨምሮ 7 አርቲስቶች በማረሚያ ቤት ያለውን አያያዛቸውን አማረዋል። ከዚህ ማረሚያ ቤት በሕይወት የምንወጣ አይመስለንም ብለዋል ለዳኞች። 4ኛው ተከሳሽ ኢፋ ገመቹ አቤቱታውን ለዳኛ ሲያቀርብ የእርሶ ልጅ ዳኛውን ማለቱ ነው ነገ መብቱን ከጠየቀ መታሰሩ አይቀርም፣ ስለዚህ ስለ እርሶም ልጅ ብዬ ነው የምናገረው። የምንጠቀመው ውሃ ምን አይነት ነው? የጉድጓድ ውሃ ነው። አሸዋ ነው ያለው፣ ትል ነው ያለው፣ ሙቅ ነው። በዚያ ላይ እዚህ የምታዩት ጠቅላላ ኩላሊት በሽተኛ ነው ሲል በምሬት መናገሩ ተገልጿል። ሲሆን ጠበቃውን አቶ ወንድሙ ኢብሳን አነጋግራ ተከታዩን ዘገባ አጠናቅራለች።
ተከሳሾቹን ወክለው በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከቀረቡት ጠበቆች አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምጽ እንደተናገሩት 7ቱም ተከሳሾች ድምጻዊ፣ ጸሐፊ፣ ዳይሬክተር፣ በአጠቃላይ በኪነ ጥበብ ስራ ላይ የተሰማሩ አርቲስቶች ናቸው ብለዋል።
የምታወቀው ህብረተሰቡን ስሜት መግለጽ ነው። ሀዘኑንም፣ ደስታውንም፣ መከራውንም፣ ችግሩንም አጠቃላይ ያለውን ሁኔታ መግለጽ ነው እና በዚህ ሂደት ላይ የሰሩ ሊቆዩ ነበሩ እንጂ እንደ አክቲቪስቶችም ወይ ደግሞ እንደ ፖለቲሻንም የሚንቀሳቀሱ አልነበሩም። እንደነገሩን ዞሮ ዞሮ በሽብር ተከሰሱ። ሽብር ወንጀል አንቀጽ 652/2001 እና በአንቀጽ 4/7 ነው የተከሰሱ።
ለትላንት የተቀጠሩትም በጠበቆቻቸው የቀረበውን መቃወሚያ ላይ ብይን ለመስጠት ነበር። ይህን በተመለከተ ፍርድ ቤት ያለውን አቶ ወንድሙ ያብራራሉ።
ቶላ ማርያም የሚባል ጠበቃና እኔንም በየግል ነበር ቤተሰብ በተበታተነ ያነጋገረን። እኔም የራሴን ለ7 መቃወሚያ ያቀረብኩ አቶ ቶላ ማርያም 7 ያቀረበ ሁለቱን መቃወሚያዎች አምና 2009 መጨረሻ ላይ ለፍርድ ቤቱ አቀረብን። ፍርድ ቤቱም ትክክል ናቸው ብሎ ተቀበለን። ትላንትና ስንገናኝ ችሎቱም ያው ነው፣ እኛም ያው ነው፣ መቃወሚያችን ያው ነው። ሁለታችን የተለያየ መቃወሚያ ስላቀረባችሁ ለማንም ያላይ ቢይን ሰጥተን ብለን ተቸግረን ምንም ነገር አላነማ ሁለታችሁ የማንም የምንተበለው ይመል ፍርድ ቤት ማገራሚ ጥያቄ ጠይቀን በእለቱ እኮ ተቀብላችሁናል አንድ ለአርጋጀን ብትሉ እኛ እንዳላለን በእለቱ ችሎት ከተቀበልን በኋላ እንደዚህ ማድረጉ የህግ ድጋፍ የለውም እና ቢይኑ ሊሰጠን ይገባልና ለመከራከር መኮልን ፍርድ ቤትም ሊሰጣት ይችላል እንደሞ ፍርድ ቤቱ መቼም ባወቅበት ሰዓት ማረም ስለሚችል አሁን ባጭ ቀጠሮ ስለሚናደግ ከሁለት አንዳችሁ የማንን እናንሳ ወይም ደግሞ ምንና ቀናይታችሁ ታቀርባላችሁ የሚል ጥያቄ ሲቀርብ ጉዳዩ በጣም ግረመኝና ይነኝ የሁለቱም መቃወሚያዎች ይዘታቸው አንድ አይነት ነው። የመንጠውና የበቶለማርያም ሊሰጠን ግን ከዚህ ሳምንት ማለፍ የለበትም የሚል ተመሳሳይ ክርክር ያቀረብን ቶለማርያም ይህንኑ አነሰ ልጆችም ይህንኑ አነሱና ለሐሙስ ተቀጠረ ማለት ነው ለነገ።
በመጨረሻም ተከሳሾቹ በማረሚያ ቤቱ ያለውን አያያዝ በተመለከተ ለፍርድ ቤቱ አቤት ብለዋል ብለዋል አቶ ወንድሙ።
በቅሊንጦ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም እንታየው የምንጠጣው ውሃ በጣም ቆሻሻና የጉድጓድ ውሃ ነው ትላልቻሉበት መኝታችን ምሳሌ ሰባተኛው ልጅ ኢልያስ የሚባለው ልጅ ህመም አለበት። ይሄ አይነት ነገር ሰውነቴን እንዲያስቆጣ ነገር አለበት። አንድ ጠባብ ፍራሽ ላይ ለሁለት ምንተኛው ጉናችን ማገላበጥ አይችልም። ለአጠቃላይ ለሰው ልጆች ጋቸው መሰረታዊ ነገሮች ህገ መንግስታዊና ሰብአዊ መብቶች የሚያስከብሩ ነገሮች ሙሉ በሙሉ ተመስገናል። ይህን ነገር ዘጠ ቤተሰብ ለመጥቀስ ስንፈልግ ማረሚያ ቤቱ ወታደሮች አይፈቅዱልንም። አሁንም ተስሎ ይደርስብናል። አሁንም ይህንን በመናገራችን የሚከተለንን ጥፋት እናውቃለን። እስር ቤት መታሰራችን እንደተጠበቀው ሆኖ ነገር ግን የእስረኛ አያያዝ እየተደረገልን አይደለም። ግን የሰብአዊ መብትና ዲሞክራሲያዊ መብቶች እንዲሁ ህገ መንግስታዊ መብቶቻችን ተጥሰዋል።
አራተኛው ተከሳሽ በበኩሉ ዳኛውንም ጭምር እርሶንም ይመለከታል ሲል አቤቱታ አቅርቧል ብለዋል።
ስለዚህ አጠቃላይ ማረሚያ ቤት እስረኛ አያያዝ በፍጹም በከሰራዊ አያያዝና ከሰብአዊ መብት ውጪ ነው። እንደ ጠላት ነው የምንታየው፣ እንደ ዜጎች አይደለም የምንታየው። የእርሶ ልጅም የእርሶ ዘመድም እዚህ ቦታ ተከሶ ነገ ሊገባ ይችላል። ማንኛውም ኢትዮጵያዊ ተከሶ ሊገባ ይችላል። እኛም ትላንትና ሰላማዊ ዜጎች ነበር ተጠርጥረን እዚህ የገባ ነው። እኔ የራሴን ብቻ አይደለም የምናገረው ነው ያለው ልጁ። ሌሎች በመሰረት ደራሲ ነው እና አንድ መጽሐፍ ደርሷል። ደራሴ ብቻ አይደለም አጠቃላይ ለሀገርና ኢትዮጵያ ውስጥ ያሉ ማረሚያ ቤቶች ቅሊንጦን ጨምሮ አያያዛቸው እጅግ በጣም ሆን ተብሎ እስረኞቹን ለማሰቃየት እስረኞቹ ፍርደኛ ሳይሆኑ ለመቅጣት የሚደረግ ነው። ውሃው ፍላት ያለው ነው። ውሃው ችግር አለበት፣ መኝታ ችግር አለበት፣ ምግቡ ችግር አለበት። እርሶም ሰው ነዎት፣ እኛም ሰው ነን፣ የሰው ልጆች ነን። እገና እንደምታሰር አይታወቅም እና እባክዎት ስለ ልጆቹን በማሰብ የሰው ልጅ እዚህ ቦታ ብለን ምን እንደምደርስበት በማሰብ ህግ ማንን እንድጠይቅ ስለምችል እና ይሄ ሰብአዊ መብት በአግባቡ እንዲያዝልኝ የሚል አቤቱታ ነው። ጠንከር ያለ ነው ያቀረበው እና በጣም ሰፊ እድል ሰጡትም።
አቶ ወንድሙ ኢብሳ ደንበኞ ቻቸው አቤቱታቸውን ካቀረቡ በኋላ እርሳቸውም ጨምረው ለፍርድ ቤቱ ማስረዳታቸውን ተናግረዋል። በየቀኑ ችሎት የሚቀርቡ ተከሳሾች በማረሚያ ቤቶች ውስጥ የሰብአዊ መብት ጥሰት እንደሚፈጸምባቸው እየገለጹ በመሆኑ ፍርድ ቤቱ ጠንከር ያለ እርምጃ እንዲወስድ ጠይቀዋል። ፍርድ ቤቱ በበኩሉ አቤቱታው በጽሁፍ ይቅረብልኝ ሲል አዟል። ይህንንም በጽሁፍ እናቀርባለን ብለዋል አቶ ወንድሙ ይብሳ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የዜናና የዘገባዎች ክፍለ ጊዜ ተጠናቀዋል። ከምሽቱ 3 ሰዓት ከ33 ሌሊት ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን ወደ ሁለተኛው አጋማሽ ከመዞራችን በፊት የፕሮግራም መልእክት አለን።
ለጥያቄው መልስ ከቅርብ ጊዜያት ወዲህ በኢትዮጵያ የተለያዩ አካባቢዎች የሚታየውና የሚሰማው የግጭቶች ሁኔታ የህይወት መጥፋትና የንብረት ውድመት እጅግ አሳሳቢ ደረጃ ላይ ደርሷል። በሶማሌ ክልልና ኦሮሚያ፣ በቤንሻንጉልና ኦሮሞ፣ በቡርጂና ጉጂ፣ በአማራ ክልልና በአፋር፣ አሁን በቅርቡ ደግሞ ኦሮሚያ ውስጥ በበደሌ፣ በአምቦ፣ በነቀምቴ የጠፋው ህይወት ኢትዮጵያ ወዴት እየሄደች እንደሆነ ጥያቄ የሚያስነሳ ነው። ነገ ሐሙስ ምሁራንና ከተቻለም ባለስልጣናትን አቅርበን እናወያያለን። እጥር ምጥን ያሉ ጥያቄዎቻችሁን እስከ ዛሬ ምሽቱን ማምሻውን ማለት ነው በተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 እንዲሁም በኢሜይል hrn@voanews.com ላይ ላኩልን ለጥያቄው መልስ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት መደበኛ ስርጭት ነው። አብራችሁን ቆዩ።
ከቀይ ሽብር ጋር በተያያዘ ክስ ተመስርቶባቸው ጉዳያቸው በአንድ የሄግ የሆላንድ ፍርድ ቤት መታየት የጀመረው የ63 ዓመቱ አቶ እሸቱ ዓለሙ ፈጽመዋል የተባለውን ወንጀል በጊዜው ታስረው ከሞት የተረፉና እንዲሁም የቤተሰባቸው አባሎቻቸው የተገደሉባቸው በዩናይትድ ስቴትስና ሌሎችም አካባቢዎች ነዋሪ የሆኑ ኢትዮጵያውያን የምስክርነት ቃላቸውን ነገ ይሰጣሉ። አሉላ ከበደ ከምስክሮቹ አንዱን አነጋግሮ ተከታዩን አጠናቅቋል።
እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ በጎጃም ክፍለ ሀገር በደብረ ማርቆስ ከተማ ተፈጽመዋል በተባለውና 75 ወጣቶች በተገደሉበት ወንጀል ነው ተጠርጥረው ከሄጉ ፍርድ ቤት የቀረቡት። የያዛችሁት የተሳሳተ ሰው ነው ሲሉ ለፍርድ ቤቱ የመለሱት ተጠርጣሪ አቶ እሸቱ ዓለሙ የኔ ድርሻም የፕሮፓጋንዳ ስራ ብቻ ነበር ቢሉም የዚያ ክፉ ጊዜ ዘግናኝ በደል ሰለባዎች ነን የሚሉት ወገኖች ግን የምስክርነት ቃላቸውን ለመስጠት የኔዘርላንድ መንግስት መቀመጫና የበርካታ ዓለም አቀፍ ችሎቶች መናኸሪያ ወደሆነችው ዘሄግ ከተማ አቅንተዋል። አቶ አብርሃም ብዙነህ ከዋሽንግተን ዲሲ ወጣ ብላ የምትገኘው የቨርጂኒያዋ የፎልስ ቸርች ከተማ ነዋሪ ናቸው። በተጠርጣሪው አቶ እሸቱ ትዕዛዝ ከተገደሉት ወጣቶች አንዱ ታላቅ ወንድማቸው መሆናቸውን ይናገራሉ።
እኔ ከዚህ ጉዳይ ጋር የሚያገናኘው በ1970 ላይ ደብረ ማርቆስ እስር ቤት በሱ ትዕዛዝ የተገደሉት ወደ 75 ወጣቶች ነበሩ። ከዛ ውስጥ ሙልጌታ ብዙነህ የኔ ወንድም አንደኛው ነበር። የአንድ ጊዜ ታላቄ ነው። ከአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነበር እና ለአንድ ዓመት የማስተማር ሰርቪስ ይሰጡ ነበር። ለዛ ጉዳይ ነበር ደብረ ማርቆስ የሄደው እሱ እና በዛ ጊዜ ነው ተስሮ ይህ ነገር የደረሰበት።
አቶ አብርሃም፣ ይሄ ሁኔታ ሲፈጠር እርሶ በአካባቢው ነበሩ?
በጊዜው በአጋጣሚ እኔ በበርታ ኮንስትራክሽን ውስጥ ሌላ ክፍለ ሀገር ውስጥ ነበር የምሰራው። በአጋጣሚ ወደ ደብረ ማርቆስ ለእረፍት በሄድኩበት ሰዓት እኔ በታሰሩበት ጊዜ እዛ ነበርኩ እና ለመጨረሻም ጊዜ እዛ በታሰሩበት ካምፕ ውስጥ ሄጅ አግኝቸዋለሁ። ከዛ በኋላ ግን የማየት እድሉም አልነበረም፣ ወደ ወይን ቤት እስር ቤት ካስገቧቸው በኋላ ማለት ነው። እና እኔም ያው ተመልሼ ከሄድኩ በኋላ ወደ ስራ ይህ ነገር ከተፈጸመ በኋላ ነው እንደገና ተመልሼ ሄድኩት ወደዛ።
ጊዜው ሩቅ ስለሆነ ሁሉን ነገር በውል መለየት ሊያስቸግር ይችላል። የቀይ ሽብር ጊዜ መሆኑን በኢሃፓ ተጠረጠሩ ወይም አባል የሆኑ ሰዎች የሚታሰሩበት መሆኑንም እረዳለሁ። ወንድሞ አቶ ሙልጌታ ለማስተማር ብለው ሲመጡ በምን ምክንያት ተያዙ? እንዴት እስር ቤት ገቡ? እስኪ ስለ ወንድሞና ስለ ሁኔታው ይግለጹልን።
ለቤተሰባችን እሱ ሁለተኛ ልጅ ነበር፣ አራት ነን። የመጀመሪያው ሙንየለት ይባላል፣ ከዛ ሙልጌታ፣ ከዛ እኔ፣ ከእኔ በኋላ ዮሐንስ አለ። አራት ነን። ከአንድ እናት አባት የተወልደን ያደግነውም የተማርነውም እዛው ደብረ ማርቆስ ነው። በዛ ጊዜ እንግዲህ ወደ 23 ዓመት የሆነ ነበር።
ገና በአፍላ ወጣትነት እድሜ ነው ይህ ሁኔታ የደረሰው። ሌሎች በርካታ በብዙ ሺዎች የሚቆጠሩ ወጣቶች በጊዜው በፖለቲካ ተሳትፏቸው ሳቢያ ለህልፈት መዳረጋቸው፣ ለእስርና እንግልት መዳረጋቸው ይታወቃል። እርስዎ እስከሚያውቁ ድረስ አቶ እሸቱ ይህን ውሳኔ ለመስጠታቸው ምንድን ነው ማረጋገጫው? በዚህ አቶ እሸቱ ከ40 ዓመታት በኋላ በተጠየቁበት ክስ ሲጠየቁ እሳቸውን በመፈለጉ በምን ተሳተፉ?
እንግዲህ በአጋጣሚ የእኛን ቤተሰብም የሚያውቅ ሰው እዛ ኔዘርላንድ አቶ እሸቱ ከታየ በኋላ ለእነኚህ ለመርማሪዎቹ እኔን የጠቆመው ሰው ነበር። ከዛ አካባቢ ማን እንደሆነ አላውቅም። እነ መርማሪዎቹ ቀጥታ ከዛ ወደ ዋሽንግተን ዲሲ መጥተው ኮንታክት ያደረጉኝ እኔ ካገኘኋቸው በኋላ ከወንድሜ ጋር ታስረው የነበሩ አንዳንድ ሰዎች እዚህ አካባቢ ነበሩ የማውቃቸው፣ እነሱን ጠቆምኳቸው። እንግዲህ ላለፈው 3-4 ዓመት እየተመላለሱ ያው ምርመራውን ሲያካሂዱ ነበር።
አቶ አብርሃም፣ ቀደም ብሎ እንደገለጹልኝ አቶ እሸቱ ናቸው በወንድሙና በሌሎች 75 ሰዎች ግድያ ትዕዛዝ በመስጠት የሚጠረጠሩትና እርስዎ እስከሚያውቁ ድረስ የእሳቸው ተሳትፎ ምን ያህል ነው? ይታወቁ ነበር ወይ እንዲህ አይነት ውሳኔዎችን ሲሰጡ እሳቸው? እርስዎ የሚያውቁት ምንድን ነው?
እንግዲህ በጊዜው በነበረው ያው እንደነገርኩ እዛ አካባቢ እመላለስ ነበር። ያው ወንድሜም ከታሰረ በኋላ እናቴን ለማየት እመላለስ ነበር። ትንሽ ከተማም ስለሆነ ሁሉም ነገር ይታያል። እኚህ ሰዎች አሁን ከወንድሜ ጋር ታስረው የነበሩ ሰዎች እዛ ታስረው 3 ዓመት ጨርሰው እዚህም ያሉ እዛም ያሉ አግኝቼ አነጋግሬያለሁ ላለፉት ዓመታት ማለት ነው። እና የእሱ ያው ግልጽ የሆነ ነገር ነበር የፈረመበትም አንዳንድ ነገሮች ያው በማስረጃነት ተገኝተዋል።
አቶ አብርሃም፣ አቶ እሸቱ በዚህ ውሳኔያቸው የተገደሉባቸው ወንድሞች እህቶች ያሉበት ራሳቸውም በጊዜው የነበሩ ጉዳት የደረሰባቸው የተረፉ ሰዎች መኖራቸውን ጠቅሰዋል። የሚያውቁት አለ በአሁኑ ሰዓት ከእርሶ ሌላ በዚህ ምስክርነት ላይ የሚገኝ? ምን ያህል ተሆናላችሁ እስከሚያቆጥ?
ከዚህ ከዋሽንግተን አካባቢ ወደ 5 አለ። አሁን አብረን ወደ ኔዘርላንድ ምን ሄደው አቶ ዜና ምትኩ፣ አቶ አሰፋ ወርቅነ፣ አቶ አለሙ ጥሩነ እነዚህ ዘው ስር ቤት ውስጥ ተፈርዶባቸው ጨርሰው ወጡ ናቸው።
ሶስቱም ድር ቤት በዛ ሰዓት ወንድሞ ጋር ከታሰሩት ውስጥ ናቸው ህይወታቸው የተረፈ።
አዎ፣ ወይዘሮ ሰበን ያደመ ደግሞ እንደኔ ወንድሞ የተገደለባት ነው።
በጊዜው 32 ዓመት እድሜ የነበሩ የትምህርት ቤት አስተዳዳሪ የነበሩት አቶ በላቸው
አስተዳዳሪ ነው። አዎ።
አቶ አለሙ በጊዜው የነበራቸውን ስልጣን ኃላፊነት ያውቃሉ? ይሄን ውሳኔ በሚወስዱበት ጊዜ በደብረ ማርቆስ ከተማ በደርግ አባልነታቸው የሚታወቅ ኃላፊነት ስልጣን ነበራቸው?
አዎ፣ በዛ ሰዓት ሲደረግ እንደሚታየው ያው ብዙ ማስረጃ አለ። ሰውየው የበላይ እንደሆነና ሁሉ ነገር መፈጸም የሚችልም እሱ እንደነበረ ብዙ ማስረጃ አለ።
አቶ አብርሃም እንግዲህ ለምስክርነት መስማቱ ሂደት ሊሳተፉ ወደ ኔዘርላንድ እያቀኑ ባለበት መጨረሻው ሰዓታት ላይ ያገኙት ከምስክር መስማቱ ሂደት በኋላ እዚያ ባሉበትም ይሁን ሂደቱን ተከታትለን እርሶንና ከእርሶ ጋር በዚህ ሂደት ውስጥ የሚሳተፉትን መልሰን እናወያያለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።
የኬንያ ምርጫና ውጤቱ በቀጣዩ ዲሞክራሲ በተግባር ፕሮግራም የሚሰማው ዝግጅት ይሆናል።
ኡሁሩ ኬንያታ ዳግም በተካሄደው የኬንያው ፕሬዝዳንታዊ ምርጫ በከፍተኛ ድምጽ ማሸነፋቸው ይፋ ተደርጓል። ተቀናቃኞቻቸውና አንዳንድ ተንታኞች የምርጫውን ውጤት ትክክለኛነት ጥያቄ ውስጥ ሲያስገቡ፣ ሌሎች ደግሞ ክፉኛ የተከፋፈለችውን አገር ማስተዳደር የዋዛ አይሆንም አይቻላቸውም እያሉ ነው። ሪፖርተራችን ማርያም አዲያሎ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የኡሁሩ ኬንያታ ደጋፊዎች በውጤቱ መደሰታቸውን በሆታ ሲገልጹ፣ ተቃዋሚዎቻቸው ግን በስልጣን ላይ ለሚገኙት መሪ እንዲደርስ የፈለጉትን ድምጽ እያሰሙ ናቸው። ኬንያታ በምርጫው 98% የመራጭ ድምጽ በማግኘት ማሸነፋቸውን በመግለጽ የምርጫውን ውጤት ይፋ ያደረጉት የኬንያው ገለልተኛ የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ሽባኩቲ ናቸው።
ኡሁሩ ኬንያታ 7 million 483,895.
የኬንያው ፕሬዝዳንት ኡሁሩ ኬንያታ
This was nothing more than a revalidation.
ይህ የህዝቡን አጠቃላይ ፍላጎት ዳግም ከማረጋገጥ ያለፈ ሌላ ግብ የለውም። በሀገር አቀፍ ደረጃ ለኔና ምርጫቸው በሆነው ጁቢሊ ለሚመራው አስተዳደር ድጋፍ ለመስጠት ያላቸውን ፍላጎት ማረጋገጫ ነው።
ክሪስ ሄንሜር የአፍሪካ ጉዳዮች ተንታኝ ናቸው። ኬንያታ በንግግራቸው የተሻለ ዘይቤ ሊላበሱ ይገባል ባይ ናቸው።
Now it's up to him to decide whether he wants to sound like a conciliatory
ኬንያውያንን በሙሉ ወደ አንድ ለማምጣት እንደሚሻ መሪ አስተራጊ ድምጽ መላበስ ወይም ሌላ ምርጫቸውን መወሰን የሳቸው ፋንታ ነው። ዛሬ ያሰሙትን የመሰለ ንግግር ገና ከመጀመሪያው ማሰማት ግን ተቀናቃኛቸውን ራይላ ኦዲንጋን የንግግሩ አካል የማድረግና ሀገሪቱ ወደፊት ትራመድ ዘንድ የሚያግዝ የጋራ መግባቢያ የመፈለግ አዝማሚያ የሚጠቁም አይደለም።
ሄኒሜር አያይዘውም ኬንያታ አገራቸው በምስራቅ አፍሪካ የብዙዎችን ቀልብ የምትስብ የብዙዎችን መናሃሪያ መሆኗን ያውቃሉ ይላሉ።
He understands that business must go on, so I don't see Kenya turning into any kind of failed state.
እንቅስቃሴዎች መቀጠል ያለባቸው መሆኑን ስለሚረዱ ኬንያ ወደ ከሸፈች አለያም በአጣብቂኝ ተውጣ መቅረት እንደሌለባት ይረዳሉ።
ከዳግም ምርጫው ራሳቸውን ያገለሉት የተቃዋሚ መሪ ራይላ ኦዲንጋ በዳግም ምርጫው ድምጻቸውን እንዳይሰጡ ከምርጫው አስቀድሞ ደጋፊዎቻቸውን አሳስበዋል። አሁንም የምርጫውን ውጤት ትክክለኝነት አይቀበሉም። ካሚሳ ካማራ ፓርትነርስ ግሎባል በተባለው ተቋም ከሳሃራ በስተደቡብ የሚገኙ የአፍሪካ ሀገሮች ፕሮግራም ዳይሬክተር ናቸው።
Odinga did boycott the election as well as most of his supporters. So only one third of
Odinga rasachon kedagim mirchaw siyagellu abzañaw deggafiyochachaw bimirchaw dims lala mestet bemowsenachaw dimsun yesettaw meraj qutr kattekalayu dims sechi 1/3 bicha naw bemohonum ye president Uhuru Kenyattan ህጋዊ መሪነት ጥያቄ ውስጥ ያስገባዋል ነው ያሉት። ያሙኔይ ጊዜው ለኬንያ አደጋች ነው።
ተከታዩ ዝግጅት ሴቶችና ቤተሰብ ነው።
ደመቅመቅ ያሉ ቀለማት ያላቸው ያማሩ ከወደ ደረታቸው ገለጥለጥ ያሉ ገላን የሚያሳዩም ጭምር ልብሶች በሌላ በኩል ደግሞ ባህልና ወግን የጠበቁ አልባሳትን ለብሰው የፋሽን አሳይ ሞዴሎች ሲውረገረጉ አልባሳቱን ያዘጋጁት የፋሽን ቅድ ባለሙያዎችም ስራዎቻቸውን ሲያሳዩ አምሽተዋል። የአሜሪካ ድምጿ ማርያማ ዲያሎ ነበረች የተከታተለችው። በዘንድሮ አመታዊው የሌጎስ ፋሽን ሳምንት ከሀገሪቱ ዙሪያ ወደ 50 የሚጠጉ ፍራዎቻቸውን አሳይተዋል። ከፋሽን ቅድ ባለሙያዎች አንዷ አሜዴ ኒዘሬቢ ነች።
I showcased my spring summer 2018 collection.
የ2018 የጸደይና በጋ ወራት ስራዎችን ይሸቀርብያለሁ። በእውነቱ ይህ ያሁኑ የፋሽን ስብስቤ አቤት እንዴት ነው መታምረው ባካችሁ። ሆ ነባል ደስ ስለሚላት ሴት የተሰራ ነው። በብዙ ቀለማት ያሸበረቀ ድምቅ ያለና በቀላሉ ሊለበስ የሚችልም ነው።
የሌጎስ ፋሽንና ዲዛይን ሳምንት ሌጎስ ፋሽን ኤንድ ዲዛይን ዊክ የተጀመረው ከሰባት አመታት በፊት ሲሆን በአሁን ወቅት በየአመቱ የማይቀሩ ብዙዎች ተመልካቾችን አፍርቷል። አንደኛው ቴሚላዴ ይህንን አስተያየት ሰጥቷል።
ሁሉም ተዘጋጅተው ነው የሚመጡት። አንደኛ ደረጃ ዝግጅት አድርገው በደንብ ተመልካቹን ሊማርኩ የተሰናዱ ናቸው። የሌጎስ የፋሽን ሳምንት ጉደኛ ትርኢት ነው።
ሌላው ተመልካች ካዚዮ ካፎርም በዚህ ይስማማሉ።
This is the main fashion week. If you're not here, you're not in any way.
ይህ ከሁሉም ትልቁ የፋሽን ሳምንት ነው። እዚህ ካልተገኘማ የት ትገኛለህ?
ታዲያ ቀደም ሲል የተናገሩት እንዳሉት ደስ የሚል ትዕይንት ቢሆንም የሚተቹትም አይጠፉም። ቴሪ አንዷ ተቺ ናቸው።
የብሔረሰብ ስብጥሩ ከዚህ በተሻለ ጠንከር ሊል ይችል ነበር። በጣም ምዕራባዊ ፋሽን ተኮርነት አጥቅቶታል። ሆኖም ግን ጥሩና ደስ የሚል ዝግጅት ነበር።
አንዳንዶቹ የፋሽን ሞዴሎች ከደረቱ ግልጥጥ ያለ አንዳንዱም ከወገብ በላይ ገላን የሚያሳይ ልብስ ለብሰው ሲመነሸነሹ ታይተዋል። አንዱ የፋሽን ዲዛይን ባለሙያ ግን በተለይ በመዛኙ ህዝቧ የእስልምና ሃይማኖት ተከታይ ሆነው የትውልድ ክፍለ ሀገሩ የካዱና ህዝብ ሊለብሳቸው የሚችሉ ልብሶችን ነው አዘጋጅቶ የቀረበው። ኢብራሂም አሚኑ ይባላል። House of Kaya የሚባል ኩባንያ መስርቷል።
I'm getting inspired by the beauty and the hidden spirits and
የሰሜን ናይጄሪያ ሴቶች በበርካታ ገደቦች ታጥሩ ሆነው ውብ ብርቱና ጠንካራ መንፈስ ያላቸው ናቸው። በዚያ ሁሉ ገደብ ውስጥ ታዲያ ውበታቸውን የሚያሳዩበት መንገድ አያጡም። እኔንም በፋሽን ዝግጅቴ እንዳተኩርበት ያነሳሳኝ እሱ ነው።
የ32 አመቱ ኢብራሂም አብዱል ሙሙኒ አሚኑ ሃውስ ኦፍ ካያ የተባለውን መደብሩን የከፈተው ከ8 አመታት በፊት ነው። ለህቴ ልብስ ሰፋሁላት ከዚያ ቀጥዬ መደብሬን ከፈትኩ ብሏል ኢብራሂም።
The House of Kaya woman, I'll call her the Kaya woman. She is
የሃውስ ኦፍ ካያዋ ሴት የካያዋ ሴት ብዬ የምጠራት ጠንካራና ነጻ ሴት ነች። እጅግ በጣም በፋሽን ተዋበችና በዚያውም መጠን ደግሞ ጨዋ።
በዚህ የ31 ቢሊዮን ዶላር የሚያንቀሳቅስ የፋሽን ኢንዱስትሪ ለባሹ ሁሉ የየራሱ የጨዋ ከልክ ያላለፈ አለባበስ የሚለው አጥር እንዳለው የሚናገረው ኢብራሂም ላንዳንዶች እንዲያው እነዚህ ልጆች ቀስ ብለው እርቃናቸውን ሊሄዱ ነው የሚያሰኘውን አይነት ቅንጥብ ያለች ቁምጣ መልበስ ሊሆን ይችላል አጥሩ። ሌሎች ደግሞ ጉልበት የሚያሳይ ቀሚስ መልበስ፣ ለሌሎች ደግሞ እጅጌ ረጅም የግድ መልበስ ሊኖርባቸው ይችላል። በየአመቱ እንደ አውሮፓውያን አቆጣጠር ያለፈው ጥቅምት ወር ኦክቶበር ስለ ጡት ካንሰር ግንዛቤ በስፋት ማስጨበጫ ወር ነው። የጡት ካንሰር በዓለም አቀፍ ደረጃ ሴቶችን በብዛት የሚያጠቃ የካንሰር አይነት እንደሆነም ይታወቃል። ባለፉት በርካታ አመታት አዳዲስ መድኃኒቶች በመሰራታቸውና በምርመራም ቀደም ብሎ በሽታው ሊደረስበት የሚችል በመሆኑ ታክመው ከበሽታው የሚድኑ ጨርሰውም የሚፈወሱ ሴቶች ቁጥር በእጅጉ እየጨመረ መጥቷል። ካሁን ቀደም በእኛ ዝግጅቶች ያቀረብናቸው ሴቶችም ነበሩ። አንዲት የ89 ዓመት ዕድሜ ባለጸጋ የሆኑ ዩናይትድ ስቴትስ ሜሪላንድ ውስጥ የሚኖሩ አረጋዊት ከጡት ካንሰር ስለመፈወሴ አንዱ ምክንያት ቤተሰቤ የሰጠኝ እንክብካቤና ድጋፍ ነው ብለው ያመሰግናሉ። የሚወዱት የስፖርት እንቅስቃሴም እንደረዳቸው ይናገራሉ። ሩጫ ይሆን፣ የእግር ኳስ ይሆን፣ ቴኒስ ይሆን? የቪኦኤዋ ናታሊያ ሌኖቫ ነች ሪታ አይንስበርግን የሚያስተዋውቅ ዘገባ ያሰናዳችው። ሪታ እድሜ ልካቸው ንቁና ጤናማ አኗኗር ዘይቤን ሲከተሉ የኖሩ ሴት ናቸው። ዋና በጣም ይወዳሉ፣ ያዘወትራሉ።
In all the years that I've been swimming, I probably swam cross country and back.
ይሄ ሁሉ አመት የዋኘሁት ርዝማኔው ቢለካ ምናልባት አገር አቋራጭ ደርሶ መልስ ሳልዋኝ ቀረው።
እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ሪታ የጡት ካንሰር እንደታመሙ በምርመራ ታወቀ። ያኔ 49 አመታቸው ነበር። ጥሩ ትዳር የነበራቸው ደስተኛና የሶስት ወንዶች ልጆች እናትም ነበሩ።
It was as if a curtain came right down. I thought, what? I have breast cancer? How can I have breast cancer?
ልክ አንዳች መጋረጃ ወድቆ የተጋለጥኩ ያህል ነበር የተሰማኝ። ምን? የጡት ካንሰር? እንዴት የጡት ካንሰር ይዘኛል አልኩ። ዶክተሮች ብዙ የሕክምና አማራጮች አሉ ሻሉኝ። እኔ ደግሞ የለም ምንም አልፈልግም አልኩ። ሐኪሜ ደግሞ አይ እንደሱማ አይሆንም አለ።
ሪታ ሁለቱንም ጡቶቻቸውን ተቆረጡ። ከዚያም በተቆረጡት ጡቶቻቸው ቦታ በዚያ ዘመን ብዙም ያልተለመደ የነበረውን ሰው ሰራሽ ጡት መሰል አካል እንዲገባላቸው አደረጉ። እንደዛ ያሉ ቆዩና ከሁለት አመታት በኋላ ካንሰሩ ተመልሶ አገረሸ። በጨረር ህክምና ተወግዶላቸው እነሆ ሪታ ላለፉት 30 አመታት ከካንሰር ነጻ ሆነው ይኖራሉ። ያን የጨለማ የህመሜን ጊዜ እንዳልፍ ዋና ረዳኝ ይላሉ ሪታ።
Took a while to get my arm back. You know, I couldn't lift my arm and that took a while. But even when
እጄን ለማንቀሳቀስ ረጅም ጊዜ ወሰደብኝ። ወደ ላይ ማንሳት አልችልም ነበር። ግን የጨረር ህክምናውን እየወሰድኩም ዋናዬን አላቋረጥኩም። ያ ሚዛኔን እንዳልስት ረዳኝ። አንዳንድ ሰው የጥሞና ጊዜ መውሰድ ይረዳዋል። የኔ ደግሞ ዋና ነው።
ከዚያም በልጃቸው ግፊት ሪታ የስፖርት እንቅስቃሴያቸውን ከፍ አድርገው ተያያዙት። እንዴት ማለት ጥሩ ነው። የዩናይትድ ስቴትስ ያረጋውያን የኦሊምፒክስ ውድድር ውስጥ ገብተው ረፍ ሪታ
When he first approached me with it, I said, "Oh no, I don't want to do that. I'm not competitive." And then he said, "Yeah, well, you don't have to be."
መጀመሪያ ልጅ ሲጠይቀኝ አይወዲያ አልፈልግም አልኩት። ደሞ ውድድር አልችለውም ይቅርብኝ አልኩ። መወዳደርኩ የለብሽም አለኝ። በቃ ድሮም እንደምትዋኙ እየዋኘሽ መደሰት ነው አለኝ። እንደሱ ከሆነማ እሺ ምን ቸገረኝ አልኩና ተመዘገብኩ። ከዚያ ሳላስበው ውድድር ውስጥ ገብቼ ቁጭ።
ሪታ ሜሪላንድ ውስጥ 2 የወርቅ 1 የብር ሜዳሊያ አሸንፈዋል። በአገር አቀፍ ደረጃ ደግሞ 4ኛ ሆነዋል። ልጃቸው አደም አይዘንበርግ እንዲህ ሲል ያስታውሳል።
When she came back from the senior Olympics and she had 2 golds and a silver, she thanked me for pushing her.
ያረጋውያኑን የኦሎምፒክ ውድድር ተወዳድራ 2 ወርቅ 1 ብር ሜዳሊያ ይዛ ስትመለስ ስለገፋፋኸኝ አመሰግናለሁ አለችኝ። ቢያንስ ስሞት የህይወት ታሪኬን ያሳምረዋል ባለች።
ሪታ አይንስበርግ ካንሰር ታማሚ ለሆኑ አንድ ምክር አላቸው። መቀበል፣ ድጋፍ ማግኘት፣ ንቁ የኑሮ ዘይቤን መከተል፣ መንቀሳቀስ ከጭንቀት መራቅ ይረዳል ይላሉ።
ጥሩ ዝግጅት በጥሩ አቀራረብ ነው ቆንጂት
አመሰግናለሁ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ጋና ውስጥ በቅድመ ምህር በየአመቱ የሚደረገው የገበሬዎች፣ የሸማቾች፣ የአምራቾች፣ የመንግስት ባለስልጣኖች፣ የልማት አጋሮችና የገንዘባዊ ተቋሞች ስብስብ በትልቅነቱ ይታወቃል። የግል ዘርፍ መዋለ ንዋይን ያበረታታል፣ የእርሻ ንግድ እድገትንም ዘላቂ ያደርጋል። USAID በሚል አጽሮት የሚታወቀው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ከጋና መንግስትና ከአግሪ ሃውስ ተቋም ጋር በመተባበር የወደፊቱን መግቡ በተባለው የዩናይትድ ስቴትስ እቅድ በኩል ስብስቡን ያስተባበሩት በበቆሎ፣ በሩዝና በአኩሪ አተር ዙሪያ የንግድ ግንኙነት ለመገንባት ነው። በስብስቡ ከተገኙት መካከል የምግብና የእርሻ ሚኒስትር ዶክተር ሳግሬ ባምባንጊ፣ የሰሜን ክልላዊ ሚኒስትር የተከበሩ ሳሊፉ ሰይድ፣ የዩኤስአይዲና የጋና የእርሻ ቡድን መሪ ጄና ታችመን ይገኙባቸዋል። ታችመን ዝቅተኛ የእርሻ ይዞታ ላላቸው ገበሬዎች የኢኮኖሚ ዕድል ማስፋት ጠቃሚነት ላይ ጫና አድርገዋል። የጋና የእርሻ ንግድ መሰረት ለቀቅ እንዲልም አስገንዝበዋል። የቅድመ መኸሩ ስብስብ ከአንድ ሺህ በላይ የሚሆኑ ከእርሻ ንግድ ጋር የተሳሰሩ ሰዎችን አሰባስበዋል። የስብስቡ ዓላማ በሀገሪቱ ዙሪያ ካሉት ባለድርሻዎች ጋር ግንኙነት በመፍጠር በእርሻ በኩል ስላሉት ዘመናዊ ቴክኖሎጂዎች ለመማር ነው። ተሳታፊዎቹ አንደኛው ከሌላው ትምህርት ቀስመዋል። በእርሻ ዘርፍ ስላሉት እድሎችና ተግዳሮቶችም ለይቶ ለማወቅ ችለዋል። የንግድ ተቋማት ስብሰባዎች እንዲካሄዱና የተሻሻሉ የእርሻ መሳሪያዎች የሚቀርቡበት አውደ ርዕይ እንዲካሄድ መንገድ ከፍቷል። የቅድመ ምህሩ ስብስብ የእርሻ ንግድ የባለድርሻዎችና የግል ዘርፎች በህብረት አጋርነት መስርተው የኢኮኖሚ እድገትን ለማራመድ ስትራቴጂያዊ መዋለ ንዋይ ለመመደብ እንደ መድረክ ተጠቅመውበታል። ጋና ውስጥ የወደፊቱን መግቡ የሚለው ፕሮግራማችን የኢኮኖሚ እድልን የማስፋትና የእርሻ ምርትን የማበራከት ዓላማ እንዳለው ሚስታጅመን ገልጸዋል። 72600 ሄክታር መሬት ላይ ከ85000 በላይ የሚሆኑ ግለሰቦች የተሻሻለ ቴክኖሎጂን ተጠቅመዋል። የተሻሻሉ ቴክኖሎጂዎችን መጠቀም ከስልጠና ማግኘትና ከገበያ እርዳታ ጋር ተዳምሮ ከ120 ሚሊዮን ዶላር በላይ የሚያወጣ ምርት ለመሸጥ ተችሏል። የቅድመ ምህሩ የእርሻ ንግድ ስብስብ ለሰባት ዓመታት ያህል በየዓመቱ ሲደረግ ቆይቷል። የወደፊቱን መግቡ በሚል ፕሮግራም የዩናይትድ ስቴትስ መንግስት የዓለም ረሃብንና የምግብ ዋስትና እቅድን ነው ያስተባበረው። ዩናይትድ ስቴትስ ከጋናና ከግል ዘርፍ ሸሪኮቿ ጋር በመስራት ለሀገሪቱ ሕዝብ እንዲሁም ለመላ አፍሪካ የኢኮኖሚ እድልና የእርሻ ምርት ለማስፋት በመስራቷ ኩራት ይሰማታል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የማጠቃለያ ዜና እናሰማ። ኒውዮርክ ከተማ ውስጥ በተከራየው የቃጫኝ መኪና ብዛት ያላቸውን ቢስክሌት የሚነዱ ሰዎች ቢያንስ 8 ሰዎችን ገሎ በርካታ ባቆሰለበት ማግስት የከተማይቱ ፖሊሶች ከፍተኛ ጥበቃ እያደረጉ ናቸው። ቡሩንዲያውያን የፖለቲካ ስደተኞች ወደ ሀገራቸው እንዲመለሱ የሀገሪቱ መንግስት ጥሪ ቢያስተላልፍም ስደተኞቹ ግን ደህንነት አይሰማኝም፣ እንዴት ነው የምመለሰው ብለው እያንገራገሩ ናቸው። ስደተኞቹን ያስጠለሉ የመካከለኛ አፍሪካ ሀገሮች ቡሩንዲያውያኑ እንዲወጡላቸውም እየጎተጎቱ መሆናቸው ተሰምቷል። የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ለ3ኛ የስልጣን ዘመን እንዳይወዳደሩ የነበሩባቸውን የሀገር ውስጥና ዓለም አቀፍ ግፊቶች ውድቅ አድርገው ስልጣን ላይ ለመቆየት መወሰናቸው የሚታወስ ነው።
ክቡራትና ክቡራን አድማጮች፣ ዝግጅታችን ተጠናቀቀ። የምሽቱ ስርጭታችን ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ከርቲስ ባይነም ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች።
ያስተናገድናችሁ እኔ ቆንጂት ታዬና
እኔም ሶሎሞን አባተንን። አብራችሁን ስለቆያችሁ እናመሰግናለን።
በዚህ ሙዚቃ ይሆናል የምንለያችሁ እስከ ትግርኛ ቋንቋ ስርጭት ድረስ። በእኛ በኩል በሰላም ደሩ።
የመሐመድ አሚን ያ ጀሚላ ከእናንተ ጋር ይቆያል። ጤና ይስጥልን።
Go